ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 8 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
የጠየቅናቸው የጤና ስርዓት ማሻሻያና ጥቅማ ጥቅም ጥያቄዎች ተገቢውን ምላሽ አላገኙም ያሉ የሕክምና ባለሙያዎች አዲስ ስራ የማቆም አድማ መጀመራቸው ታወቀ።
አሁን ባለው ሁኔታ አድማው እስከ መቼ እንደሆነ በውል የታወቀ ነገር የለውም፣ ግን ጥያቄዎቻችን እስከሚመለሱልን ድረስ ብለን የጀመርን።
ዶክተር ሀገሩ ዘለቀ በተቃውሞ ላይ ካሉት ወጣት ሐኪሞች አንዱ ነው።
እኛ እንደ ማህበር የስራ ማቆም አድማ በሐኪሞች መደረግ የለበትም አይደረግምም ነው የምንለው። የማህበራችንም መቼም ቢሆን የስራ ማቆም አድማን አይደግፍም አያደርግም።
የኢትዮጵያ ሕክምና ማህበር ፕሬዚደንት ዶክተር ገመቺስ ማሞ ናቸው የሰማችኋቸው። በመጽሔት ዘገባ ይዘናል ሁለቱንም ያካተተ።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና ዜናዎች እናሰማለን። ካርቱም ውስጥ ትላንት ከጸጥታ ኃይሎች ጋር በተካሄደ ግጭት ቢያንስ 8 ሰዎች ከቆሰሉ በኋላ የሱዳን ገዢ ወታደራዊ ካውንስል ከሲቪል የተቃውሞ መሪዎች ጋር ሲካሄድ የቆየውን ንግግር አቋርጧል። በተኩሱ ምክንያት ድርድሩ ለ72 ሰዓታት ይቋረጣል ሲሉ ጀነራል አብደል ፋታህ አል ቡርሃኒ ዛሬ አስታውቀዋል። ግጭቱ የተነሳው ተቃዋሚዎቹ በመዲናይቱ ዋና መንገዶች ላይ የተከሏቸውን መሰናክሎች አናነሳም በማለታቸው ነው በማለት ተጠያቂ አድርገዋቸዋል።
በአምላክ በሕዝባችን በወታደራዊ ኃይላችንና በአብዮታችን ፊት የሚከተሉትን ውሳኔዎች የማሳለፍ ኃላፊነት አለብን። በድርድሩ ለመቀጠል የሚያስችል የተሻለ ሁኔታ ለመፍጠር እንድንችል የመቀመጥ አድማ በሚካሄድበት ቀጠና ያሉት መሰናክሎች እስኪነሱ፣ በነዳጅ ዘይትና አስፈላጊ በሆኑ አቅርቦቶች እጥረት ለተሰቃየችው ሀገር አቅርቦት እንዲኖር ለማስቻል የባቡር ሐዲዱን እንዲከፈት ማድረግ ነው።
መሰናክሎቹ ባለፈው ወር የተተከሉት ተቃዋሚዎቹ የመቀመጥ አድማ ባደረጉበት ወቅት ነው። ተቃውሞው ከሰላማዊ ሰልፍ አድጎ የረጅም ጊዜ አምባገነን መሪ የነበሩትን ዑመር አልበሽርን ከስልጣን ወደ ማስወገድ ደረሰ። ወታደራዊ ኃይል የባሽርን የ30 ዓመታት አገዛዝን ያከተመው እንደ አውሮፓ አቆጣጠር ባለፈው ሚያዝያ 11 ቀን ቢሆንም ስልጣኑን ለሲቪል መንግስት ማስረከብ አለበት በሚል የመቀመጡ አድማ እንደቀጠለ ነው። መሰናክሎቹም አልተነሱም።
ይህ በእንዲህ እንዳለ እዚያው ዋና ከተማይቱ ካርቱም ውስጥ መንገድ መዝጊያ መሰናክሎች የጠብ መንስኤ ሆነዋል። በመሰናክሎቹ ምክንያት በተቃዋሚዎቹ መካከል ጭቅጭቅ፣ መጫጫህ፣ መደባደብ እንደነበር ተገልጿል። መሰናክሎቹ የተሰሩት በአለቶችና በተጠማዘዙ ብረቶች ሲሆን ዓላማው በወታደራዊ መሪዎቹ ላይ ጫና ለማሳደር እንደነበር ተገልጿል። አሁን ግን የጠብ ምንጭና የግጭት ኢላማ መሆናቸው ነው እየተነገረ ያለው። የከትናንት በስቲያው ሰኞ ማታ በሰባት ሰዎች ላይ ተኩስ ተከፍቶ አራቱ እንደሞቱ ሐኪሞች ተናግረዋል። ተኩሱን የከፈቱት የመንግሥት ደጋፊ የሆኑ ፈጥኖ ደራሽ ታጣቂዎች ናቸው ሲሉ የተቃዋሚዎቹ መሪዎች ተናግረዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሲጠበቅ የቆየውን የኢሚግሬሽን እቅድ ሐሳባቸውን ዛሬ ያስታውቃሉ ተብሎ ይጠበቃል። የእሳቸው እቅድ ከቤተሰብ ማገናኘትና ከሰብአዊ መለኪያዎች የራቀ ይሆናል ተብሏል። አንድ ከፍተኛ የዋይት ሀውስ ባለሥልጣን ዛሬ ለጋዜጠኞች በሰጡት መግለጫ የትራምፕ የኢሚግሬሽን እቅድ ከፍተኛ ትምህርትና ክህሎት ባላቸው ላይ እንደሚያተኩር አስገንዝበዋል። የትራምፕ እቅድ ግሪን ካርድ የተባለውን ለህጋዊ ፍልሰተኞች የሚሰጠው የነዋሪነት ፈቃድ ብዛት በዓመት 1.1 ሚሊዮን ይሆናል። ይሁንና ትኩረቱ ተቀይሮ ቀዳሚነት የሚሰጠው ከፍተኛ ትምህርትና ክህሎት ላላቸው እንጂ ለቤተሰብ ማገናኘትና ለሰብአዊ ጉዳይ አይሆንም።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥና በሌሎችም አካባቢዎች ከሚገኙ የንግድ ተቋማት በመቶ ሚሊዮን ዶላሮች የሚገመት ገንዘብ ለመስረቅ የሚያስችል የሶፍትዌር ፕሮግራም የሚጠቀም መሠረቱ ምስራቅ አውሮፓ ውስጥ የሆነ የኢንተርኔትና የኮምፒውተሮች ላይ የወንጀል መረብ ተበትኗል እየተባለ ነው። የአሁኑ የኢንተርኔት ወንጀል ቡድን የሌብነት ተግባር የከሸፈው የሕግ አስከባሪ ኃይሎች በዓለም ደረጃ ባደረጉት ትብብር መሠረት መሆኑ ተገልጿል። የቡልጋሪያ፣ የጆርጂያ፣ የካዛክስታን፣ የሞልዶቫ፣ የሩሲያ፣ የዩክሬንና የዩክሬን የሳይበር ሌቦች መረብ ጎዝኒም የተባለውን ፕሮግራም ተጠቅመው አብዛኞቹ በአሜሪካና በአውሮፓ ከሚገኙ ባንኮችና የንግድ ተቋማት ከ41,000 በላይ ከሆኑ ሰዎች ገንዘብ ለመስረቅ መጠቀማቸው ተዘግቧል።
ቦይንግ 737 ማክስ 8 ጀቶች ብዙ ሕይወት ያጠፉ ሁለት አደጋዎችን ካደረሱ በኋላም መስሪያ ቤታቸው የበረራ ደህንነት ማረጋገጫ መስጠቱ ትክክል ነበር ሲሉ የዩናይትድ ስቴትስ ኤቪዬሽን ተጠባባቂ አስተዳዳሪ ዛሬ ተከላክለዋል። የሪቻርድ ግሪን ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
የተከበራችሁ አድማጮች፣ ይህ ዘገባ እየተጠናቀረ ነው፣ እንዳለቀ እናቀርብላችኋለን። በዜናው ውስጥ ወደ ተከታዩ ዜና እናልፋለን።
በመካከለኛው ምስራቅ ውጥረት በሰፈነበት በአሁኑ ወቅት ኢራን በወታደራዊ እርምጃ ብትወስድ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን አያስደስትም ሲሉ ዛሬ ቃል አቀባያቸው ተናግረዋል። አንድ የኢራን ዲፕሎማት ግን ኢራን ራሷን የመከላከል መብት እንዳላት ገልጸው የማጥቃቱን ጉዳይ አቃለዋል። ኢራን የባህር ውስጥ ለአንድነት ትራምፕ ይፈልጋሉ ሲሉ የዋይት ሀውስ ቃል አቀባይ ሴራ ሳንደርስ ዛሬ ማለዳ ለጋዜጠኞች ተናግረዋል። እስላማዊቷ ሪፑብሊክ የምትወስደውን ማንኛውንም አይነት የማጥቃት ተግባርን ይቃወማሉ ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመካከለኛው ምስራቅ ፖሊሲያቸውን በሚመለከት በአስተዳደራቸው ውስጥ ንትርክ የለም ብለዋል። ከኢራን ጋር ስለተፈጠረው ውጥረት ደግሞ ኢራን በቅርቡ ለመነጋገር እንደምትፈልግ እርግጠኛ ነኝ ይላሉ። ትራምፕ ይህን ያሉት በዋሽንግተን ፖስትና በኒውዮርክ ታይምስ ጋዜጦች ለዘገቦች ምላሽ ነው። በአስተዳደራቸው ውስጥ ኢራን የአሜሪካ ኃይሎችን ለማጥቃት እርምጃ እየወሰደች ነው የሚሉና የኢራን እንቅስቃሴዎች ዩናይትድ ስቴትስ በእሷ ላይ የምትወስዳቸው እርምጃዎችን ለመከላከል ነው በሚሉት ሌሎች ባለስልጣኖች መካከል የአመለካከት ግጭት እንዳለ ጋዜጦቹ ዘግበው ነበር። የተለያዩ አመለካከቶች ይቀርባሉ፣ በመጨረሻ የሚወስነው እኔ ነኝ ሲሉ ትራምፕ በትዊተር ገልጸዋል።
የየመን መንግስትን የሚደግፈው በሳዑዲ አረቢያ የሚመራው የጥምረት ኃይል ዛሬ ዋና ከተማይቱ ሰንዓ ላይ ተከታታይ የአየር ድብደባዎች ማካሄዱ ታውቋል። ቢያንስ 6 ሰዎች መገደላቸው ተዘግቧል። በአየር ድብደባው በከተማይቱ ውስጥ በርካታ ቤቶች መውደማቸው ተገልጿል። ሰንዓ ለአምስት ዓመታት ያህል በኢራን በሚደገፉት ሁቲ አማጽያን ቁጥጥር ስር ቆይታለች። የዛሬው የአየር ድብደባ የተካሄደው በሳዑዲ አረቢያ የከርሰ ምድር ዘይት መተላለፊያ ቱቦ ላይ በተፈጸመው የድሮን ጥቃት የሁቲ አማጽያን ኃላፊነት ከወሰዱ ከጥቂት ቀናት በኋላ ነው። የሳዑዲ ምክትል የመከላከያ ሚኒስትር ካሊድ ቢን ሳልማን በነዳጅ ዘይት መተላለፊያ ቱቦ ላይ የተካሄደውን ጥቃት ያዘዘችው ኢራን ናት ሲሉ ከሰዋል። የአሸባሪነት ተግባርም ነው ሲሉም ወንጅለዋል።
በመጨረሻም ሁቲ አማጽያን ወታደራዊ ኃይላቸውን ወሳኝ ከሆነችው የቀይ ባህር ወደብ ሆዴዳ እንዳንቀሳቀሱ የመን ያሉት የተባበሩት መንግስታት ድርጅት ልዑክ ገልጸዋል። በሀገሪቱ ለአራት ዓመታት ያህል ሲካሄድ የቆየውን ውጊያ ወደ ማርገብ የሚያመራ አዎንታዊ እርምጃ ተደርጎ ታይቷል። ወታደራዊ ኃይልን ለማንቀሳቀስ ባለፈው ታህሳስ ወር ስቶክሆልም በተደረገው ንግግር ስምምነት ላይ ተደርሶ ነበር። ሆኖም ሲጓተት ቆይቷል። የመጀመሪያው ወታደራዊ ኃይልን የማንቀሳቀስ ደረጃ በቅዳሜና ማክሰኞ መካከል ተካሂዷል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ፎረን አውጪ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 8 2011 ዓመተ ምህረት ምሽት ፕሮግራም ነው።
እንደምታውቁት አሁን በሴፕቴምበር ከቻይና ሎንች የሚደረግ ሳተላይት አለ ለኢትዮጵያ። እሱ ትልቅ ቪዥናችንን የሚለጥጥ ነው። ዝም ብለን የኢትዮጵያን ችግር ይሄ ክልላዊ ሁሉን ነገር ጭቅጭቁን ትተን ወደ ሌላ እንድናስብ የሚያደርገን ስለሆነ ጥሩ ነው። በመሰረቱ
ዶክተር ብሩክ ላቀው የናሳ ሳይንቲስት ናቸው፣ ይዘናቸዋል።
እንደምታውቁት አሁን በሴፕቴምበር ከቻይና ሎንች የሚደረግ ሳተላይት አለ ለኢትዮጵያ። እሱ ትልቅ
ክቡራትና ክቡራን አድማጮች በምሽቱ ዝግጅታችን በባህልና ማኅበረሰብ ክፍለ ጊዜም የታዛ መጽሔት መራሄ አርታኢያንንም ይዘናል። ሌሎችም ዝርዝር ያሉ ዘገባዎችን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የጠየቅናቸው የጤና ስርዓት ማሻሻያና ጥቅማ ጥቅም ጥያቄዎች ተገቢውን ምላሽ አላገኙም በሚል የሕክምና ባለሙያዎች አዲስ ዙር የሥራ ማቆም አድማ መጀመራቸው ታውቋል። ቪኦኤ በጥቁር አንበሳ ሆስፒታል የተመደቡ ወደ 200 የሚሆኑ እጩ የሕክምና ባለሙያዎች አድማ ላይ መሆናቸውን ሰምቷል። ይህ በእንዲህ እንዳለ የኢትዮጵያ የሕክምና ማህበር የጤና ባለሙያዎችን የሥራ ማቆም ጥሪ እንደሚታወቅ አስታውቋል። ዝርዝሩን ሀብታሙ ስዩም ያስደምጠናል።
ቁጥራቸው ወደ 200 የሚጠጉ በጥቁር አንበሳ ሆስፒታል የተመደቡ እጩ ሐኪሞች ሌላ ዙር አድማ መጀመራቸው ተሰምተዋል። የሆስፒታሉ አስተዳደር እስካሁን ድረስ በአድማው ሰበብ የደረሰ የሥራ መስተጓጎል የለም ቢልም አድማው በሆስፒታሉ አሰራር ላይ ጫና እንዳሳደረ ከእጩ ሐኪሞች መካከል አንዱ የሆኑት ዶክተር አገሩ ዘለቀ ይናገራሉ።
እንግዲህ ጥቁር አንበሳ ውስጥ የድንገተኛ ክፍሎች አብዛኛውን ቦታ ላይ ተሸፍነዋል። ግን አብዛኛውን አሁን በጣም የመጉላላቶች ነገር አሉ። በሽተኛ እየተንገላታ ነው ያለው። ምክንያቱም ተመላላሽ ሕክምና ክፍል አሁን ማንም እየሰራ አይደለም። ብዙ ቦታዎች ለምሳሌ በሽተኞች ተኝተው የሚታቀሙባቸው አካባቢዎች ላይ እንደ ትርፍ ሰዓት ስራ ወይም እንደ ዲዩቲ ማለት ነው አንድ ሰው ሁለት ሰው ነው ተመድቦ እየሰራ ያለው። እነሱም ድንገተኛ ለሆኑ ነገሮች ብቻ ፈጣን መፍትሄ ለመስጠት ነው እንጂ መደበኛ የሆነውን ስራ ለመስራት አይደለም አሁን ያሉበት ሁኔታ። ምክንያቱም ከትናንትና ጀምሮ እንደነገርኩ የድህረ ምረቃ ሐኪሞችም አድማ መምጣታቸው ይታወቃል። በዚህ የተነሳ ሆስፒታሎች በጣም ብዙ ችግር እንደሚከሰት
ከጥቂት ሳምንታት በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ቁጥራቸው 3000 የሚሆን የሕክምና ባለሙያዎች መወያየታቸው ይታወሳል። ያ ውይይት የጠየቅናቸው ጥያቄዎችን ለመመለስ ተስኖታል። አሁንም ጥቂት የማይባሉ ጥያቄዎቻችን መልስ ያሻሉ የሚሉት የሕክምና ባለሙያዎች ለሌላ ዙር አድማ እንደተነሱ ዶክተር አገሩ ዘለቀ ይናገራሉ።
ብዙ ሐኪም አስቦ የነበረው በጣም ብዙ ጥያቄዎቻችን ይመለሱልናል ብለን ተስፋ አድርገን ነበረ። ግን ያ ሳይሆን ቀርቶ እንደውም የሕክምና ባለሙያውንና ይህንን ሕክምናውን ራሱ ሴቱን የሚያወርድ ነገር ነው። እዛ ሰንተን የወጣ ነው። በዛ ብዙዎቻችን ያው ከፍቶናል። በጣም ዲሳፖይንትድ ሆነናል። ከሁለት ቀን በኋላ የመጨረሻ ዓመት የህክምና ተማሪዎች አድማ መጣን ማለት ነው። ያው ሁለተኛ ሳምንታችን ነው አሁን ከስራ ለቤታችን።
ከ58 ዓመታት በላይ የህክምና ባለሙያዎችን ጥቅም ለማስጠበቅ ሲጥር ስለ መባጀቱ የሚነገርለትን የኢትዮጵያ የህክምና ማህበር የሚመሩት ዶክተር ገመች ይስማሙ ግን የተጠራውን አድማ ይቃወማሉ።
አሁን እንደምንሰማው በሶሻል ሚዲያም እንደሚወራው በአካልም እንዳየ ነው በጥቁር አንበሳ ሆስፒታል ያሉ የስፔሻላይዜሽን ተማሪዎች የስራ ማቆም አድማን ከትላንትና ጀምረው አድርገዋል ነው። እኛ እንደ ማህበር የስራ ማቆም አድማ በሐኪሞች መደረግ የለበትም አይደረግምም ነው የምንለው። የማህበራችንም መቼም ቢሆን የስራ ማቆም አድማን አይደግፍም አያደርግም። ይህም የማናደርግበት ዋናው ምክንያት ደግሞ ያሉ አዋጆች ስላሉ፣ ከልካይ አዋጆች ስላሉ፣ ወይም ደንቦች ስላሉ፣ ወይም ቅጣት ስላለ ሳይሆን የምንመራው ከደንብና አዋጅ በላይ በሆነው የህሊና ህግ ስለሆነ ህሊናው ለማንም ሐኪም በሽተኛን ጥሎ እንዲሄድ አይፈቅድም። ስለዚህ እኛ አልጠራንም፣ ከጠሩት ሰዎች ጋርም ግንኙነት የለም።
ማህበራቸው ከወራት በፊት ጀምሮ ከመንግስት ጋር ምክክር ሲያደርግ እንደነበረ የሚያነሱት ዶክተር ገመቺስ በጤና ባለሙያዎች የሚነሱ ጥያቄዎች ተገቢ መሆናቸውን፣ ሆኖም በአድማው መንገድ ጉዳዩ እልባት ያገኛል ብለው እንደማያምኑ ይናገራሉ። ከ4000 በላይ የሕክምና ባለሙያዎችን ያቀፈው ማህበሩ በጤናው ዘርፍ ያሉ ችግሮች እንዲቀረፉ ደጋግሞ መጠየቁን እንደሚቀጥልም ያወሳሉ።
የሕክምና ትምህርት ጥራት በኢትዮጵያ ውስጥ ከጊዜ ወደ ጊዜ እየቀነሰ መምጣቱን ጥናቶች አሳይቷል። ይሄን ነገር በተመለከተ መፍትሄ መወሰድ እንዳለበት ስንነጋገር ነበር። መፍትሄ እርምጃዎችንም ሲወስድ ነበር መንግስት። ግን ደግሞ እነዚህ የመፍትሄ እርምጃዎች በቂ አይደሉም፣ ገና ተጠምቶ መስተካከል አለበት ደግሞ የምንላቸው ነገሮች ነበሩ። የጤና አገልግሎቱን በተመለከተ ሆስፒታሎች በየቦታው ተገንብተዋል። የሆስፒታል ቁጥሮቹ ብዙ ሆኗል። ግን የትኞቹ ሆስፒታሎች እውነት የሆስፒታል እንትንን ያሟላሉ የሚለው ነገር ሌላው ጥያቄ ነው። መንግስትም ራሱ በሚያምነው ከሄድን 30-40% መብራትና ውሃ የላቸውም ይላል። ስለዚህ እነዚህ አይነት እንትኖች የህብረተሰቡን የጤና እንትን አያሟሉም እያልን ይሄ መስተካከል አለበት ነው። የመድኃኒት አቅርቦት ከጊዜ ወደ ጊዜ በጣም ችግር እየሆነ ነው። በተለይ ደግሞ በግል መድኃኒት የሚያስመጡ ድርጅቶች የውጭ ምንዛሪ ካገኙ 8-9 ወር ሆኗቸዋል። ይሄ መስተካከል አለበት እያልን ነው። እነዚህ ትልልቅ ጥያቄዎች ናቸው። ቁጭ ብለን ነጎሼት የምናደርግባቸው ምንት የምናደርጋቸው ነው። እንደ ማህበር ስናነሳቸው የኖሩ ናቸው። አሁንም እየቀጠልንበት ያለ ነገሮች ናቸው።
ተመላላሽና እዚያው ተኝተው የሚታከሙ ህሙማንን በማስተናገድ ለአመታት በዘለቀው የጥቁር አንበሳ ሆስፒታል በተግባር ልምምድ ላይ የሚገኙት ዶክተር አገሩ ዘለቀ የህክምና ባለሙያዎች ኑሮ በእጅጉ መፈተኑን ጠቅሰው መንግስት አፋጣኝ መላ በጅቶ ወደ ስራ እንዲመለሱ ካላደረገ በስተቀር አድማው በቅርቡ ያከትማል ብለው እንደማያስቡ ይናገራሉ።
እንግዲህ እስካሁን ባለው ሁኔታ አድማው እስከ መቼ እንደሆነ በውል የታወቀ ነገር የለውም። ግን ጥያቄዎቻችን እስከሚመለሱልን ድረስ ብለን የጀመርን በተቻለ መጠን ጥያቄዎቻችን ቶሎ ተመልሰውልን እኛም የምንወደውን ሙያችንን እና የምናከብራቸውን ፔሽንቶቻችንን ተመልሰን እንድናክም ቢሆን ደስ ይለናል። ለዚህም ለመንግስት ጥሪ ማቅረብ እንፈልጋለን።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የመጽሔት ዘገባዎች ይቀጥላሉ።
አቃቤ ሕግ በከባድ የሙስና ወንጀል ክስ የመሠረተባቸው የብሔራዊ መረጃና ደህንነት ኤጀንሲ ኃላፊዎችና ሠራተኞች ያቀረቡት የዋስትና ጥያቄ ውድቅ ተደርጓል። ችሎት ላይ ያልተገኙ ተከሳሾች መጥሪያ እንዲደርሳቸው በድጋሚ ትዕዛዝ ወጥቷል። የተሳሳተ ዜና አቅርበዋል የተባሉ የሚዲያ ተቋማት ተጠሪዎች በከባድ ተግሳጽ መታለፋቸው ታውቋል። ፍርድ ቤቱ ዋናውን ጉዳይ ለማየት ቀጠሮ ቆርጧል። ዝርዝሩን መለስካቸው አማሃ ይዟል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት በአቃቤ ሕግ በከባድ የሙስና ወንጀል ክስ የተመሠረተባቸው የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችና ሠራተኞች ያቀረቡትን የዋስትና ጥያቄ እንዳልተቀበለው ገለጸ። ፍርድ ቤቱ የሁለቱን ወገን ክርክሮች ከአገሪቱ ሕጎች አኳያ መዝኖ ብይኑን እንደሰጠ በችሎቱ አብራርተዋል። ፍርድ ቤቱ ሁለቱም ወገን ያቀረቧቸውን ክርክሮች በማስታወስ ተከሳሾች የዋስ መብታቸው በሕገ መንግሥቱና በሌሎች ሕጎች የተከበረ መሆኑን ጠቅሰው የተከራከሩ ቢሆንም አቃቢ ሕግ ባቀረበው ክስ መሠረት ተከሳሾቹ ቢፈረድባቸው ከ7-15 ዓመት ቅጣት ሊጣልባቸው እንደሚችል ፍርድ ቤቱ አመልክቷል። ይህ ደግሞ የተከሳሾቹን የዋስትና መብት የሚያግድ የሕግ ክልከላ ያለ በመሆኑ ጥያቄያቸውን ውድቅ እንዳደረገው አትቷል። በሌላ በኩል ደግሞ ከዚህ በቀደመው ችሎት ፍርድ ቤት ያልቀረቡት የብሔራዊ መረጃና ደህንነት ኤጀንሲ የቀድሞው ዲሬክተር ጄኔራል አቶ ጌታቸው አሰፋ፣ አቶ አጽባሀ ግደይ፣ አቶ አሰፋ በላይና አቶ ሽሻይ ልዑልን በተመለከተ ፍርድ ቤቱ መጥሪያ እንዲደርሳቸው የወጣው ትእዛዝ አቃቢ ሕግ እንዳልደረሰው አስታውቆ ስለነበረ ይኸው የመጥሪያ ትእዛዝ ወጥቶ ፌዴራል ፖሊስ ለተከሳሾች እንዲያደርስ አቃቢ ሕግም ይህን እንዲከታተል ፍርድ ቤቱ አዘዋል። ፍርድ ቤቱ በሰጠው ሌላ ትእዛዝ እንዳመለከተው አቃቤ ሕግ በማስረጃነት አቀርባለሁ ያለውን ሲዲ ለተከሳሾች ሁሉ ሊደርስ በሚችል መጠን ቅጂውን አራብቶ እንዲያቀርብ ብሏል። በተጨማሪም 21ኛ ተከሳሽ አቶ ሰይፈ በላይ ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ አቃቤ ሕግ አስተያየቱን እንዲሰጥ ታዟል። ተከሳሾች በበኩላቸው አቃቤ ሕግ ለቆጠራቸው የሰው ምስክሮች ጥበቃ እንዲደረግላቸው ላቀረበው ጥያቄ ምላሻቸውን እንዲያቀርቡ ፍርድ ቤቱ ትዕዛዝ ሰጥቷል። ፍርድ ቤቱ በዚህ ችሎት ከተመለከታቸው ጉዳዮች አንዱ ጠቅላይ አቃቤ ሕግ በድረገጹ ባወጣውና ሁለት የመገናኛ ብዙሃን ተቋማት ባሰራጩት ዜና ፍርድ ቤቱ ያላለውን ብላችኋል በሚል የሚመለከታቸውን ኃላፊዎች ጠይቋል። በዚሁ መሰረት የጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱኑ ከፋና ኮርፖሬት አቶ አወል አበራ ከሸገር 102.1 ሬዲዮ የዜናና ፕሮግራም ዋና ሥራ አስኪያጅ አቶ እሸቴ አሰፋ ፍርድ ቤት ቀርበው ለተፈጸመው ስህተት ማብራሪያ እንዲሰጡ ተጠይቀዋል። ተፈጸመ የተባለው ስህተት ችሎት ያልቀረቡ የአቃቤ ሕግ ተከሳሾች መጥሪያ እንዲደርሳቸው ፍርድ ቤቱ ትዕዛዝ ሰጥቶ ሳለ በአቃቤ ሕግ ድረገጽም ሆነ በሁለቱ የመገናኛ ብዙሃን ተቋማት ተከሳሾቹ ታስረው እንዲቀርቡ ፍርድ ቤት አዘዋል መባሉ ነው። ፍርድ ቤቱ እንዲህ ያለ ስህተት እንዳይደገም ሲል ተጠያቂዎቹን በብርቱ ተግሳጽ አልፏቸዋል። ፍርድ ቤቱ የተያዘውን ጉዳይ ለማየት ለግርሞት 16 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ካቸውን ለዘገባው እናመሰግናለን። በግጭት ምክንያት ከኦሮሚያና ከቤኒሻንጉል ክልል አዋሳኝ ወረዳዎች የተፈናቀሉ ሰዎች ወደ የቀድሞው መኖሪያቸው መመለስ መጀመራቸውን የክልሎቹ የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት አስታውቋል። የማቋቋሚያና በግጭቱ ወቅት የተፈጠረውን ጉዳት የማከምና የማሻር ስራ በቀጣይነት እንደሚከናወን የጽህፈት ቤቱ ኃላፊ አቶ ተሾመ ደሳለኝ ለቪኦኤ ተናግረዋል። ናኮር መልካ ዝርዝር አለው።
አቶ ገለታታው አንጻራዊ ሰላም በመስፈኑ ወደ ቤኒሻንጉል ጉሙዝ ያሶ ወረዳ መመለሳቸውን ለቪኦኤ ተናግረዋል። በግጭቱ ወቅት የደረሰባቸው የንብረት ውድመት ከፍተኛ መሆኑን ጠቅሰው መንግስት እንዲያቋቁማቸው ጠይቀዋል።
የሰራውን ሁሉን ሊመን እዚህ ነው ጨረስኩ። መንግስት ላይ የምንጠብቀው እንደማመራ መሰረት ዘፍና ንብረቱን የጠፋና እንትንን አስገባው ያሉ የአሮ ወረዳ አስገብቻለሁ። ምን እንደሚያደርገው መንግስት መጠበቅ ላይ ነው አለ። ለበሬውም እቃ ለዘርም ለመዳበሪያም ወደ 30 ሄክታር ነው አለ። ይህን እኮ የማለት በሬን ከዚህ መንግስት ድጋፍ ይጠብቃል።
አሁንም በቁጥጥር ስር ያልዋሉ የግጭቱ ጠንሳሶችና ተዋናዮች ስላሉ እነዚህን ሰዎች በመያዝ መንግስት የህግ የበላይነትን ማስከበር አለበት ሲሉም ተናግረዋል። ከአምስት ቤተሰባቸው ጋር በሃሮ ሊሙ መጠለያ መቆየታቸውን ያስታወሱት አቶ ደረጀ ሙለታ ትናንት ወደ ያሶ መመለሳቸውን ጠቅሰው መንግስት እንዲያሟላላቸው የሚፈልጉትን ይገልጻሉ።
የእኛ የተፈለቀሉትን እዚህ ጋር ያሉም ከርባ ቀበሌ ነው፣ ነዋሪነት የዚህ ነው። ግን አሁን ምንም ነገር የሚገኙት ነገር የለም። በያብ ብቻ ነው እንጂ ልብስ የለም፣ ምናምን እቃ የለም። እንደዚህ ተቸግረ ነው እኛ እዚህ ጋር የመጣሁትን። በሬ እዚህ ነው የጠፋሁትን። ቤቱ ራሱ የለም።
ልብስና የህፃናት ምግብ እንደሌላቸው የተናገሩት ወይዘሮ በሼ ኃይሉ ከአልሚ ምግብ በተጨማሪ ወቅቱ የመኸር እርሻ የሚሰሩበት መሆኑን ጠቅሰው ለግብርና ስራ የሚውሉ ግብዓቶች እንዲሰጧቸው አመልክተዋል። ልጃቸው ህፃን መሰረት ዳኖም በበኩሏ በሚቀጥለው ዓመት ያቋረጠችውን የአራተኛ ክፍል ትምህርቷን ለመቀጠል ፍላጎት እንዳላት ገልጻ ተከታዩን ብላለች። ወደ ትምህርት ቤት ተመልሼ መማር እፈልጋለሁ። ከቤኒሻንጉል ጉሙዝ ተወላጅ ጓደኞቼ ጋር ተመልሼ መማር እፈልጋለሁ። አብረን ተምረን ትልቅ ቦታ መድረስ እፈልጋለሁ። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ የተፈናቀሉ ዜጎችን ወደ ቀያቸው የመመለሱን ተግባር በተመለከተ ለቪኦኤ ማብራሪያ ሰጥተዋል።
ኦሮሚያ ውስጥ እየኖሩ ማህበራዊ ኢኮኖሚ ህይወታቸው ቤኒሻንጉል ላይ የተመሰረተ በግጭቱ ተጎጂ ወደ 55,000 ቤተሰቦች ናቸው። 45,000 በላይ ደግሞ ከቤኒሻንጉል ውስጥ ነው የተፈናቀለው። 55,000 አካባቢ የሚሆን ከአስተዳደሪ ወሰን ከኦሮሚያ ውስጥ ነው የተፈናቀሉት። በተለይ 55,000 የምንለው በምስራቅ ወለጋ በአምስት ወረዳዎች በስድስት ወረዳ አካባቢ የሚሆነው ወደ ቀዬው ተመልሶ የተለመደ ኑሮውን ጀምሯል። የነበረውም ሰላም በቦታው እየተመለሰ ነው። ጥቂት ብቻ ትራንስፖርት እየጠበቀ ሊገባ እየተዘጋጀ ነው። ምስራቅ ወለጋ ሎቄ ዱለቻ ወረዳ ውስጥ ሲኖሩ የነበሩት 154 የጉምዝ ቤተሰቦች እነዚህን መልሶ በማቋቋም ወደ ሎቄ ዱለቻ ወደ ነበሩበት ቀያቸው ተመልሶ ሰው አዲስ ቤት ተሰርቶ የፈረሰው ቤት ተጠግኖ ሙሉ ሙሉ ወደ ቀያቸው ተመልሰዋል።
በመመለስ ላይ ከሚገኙ ተፈናቃዮች የሚነሱ ጥያቄዎች ላይም እንዲህ ብለዋል።
ሰላምና ደህንነቱ ተጠብቆ ቤት የተቃጠለባቸው፣ መስኮትና በር የተነቀለባቸውን ጥናት በማድረግ ከተለያዩ ለጋሽ አካላት ጋር በመገናኘት ከፌዴራል መንግስት ጋር በመቀናየት ድጋፍ እንዲሰጣቸው ዝግጅት እየተደረገ ነው። የነበረው ሰላምና ልማት የነበረው የዕለት ተዕለት ኑሯቸው ለማስቀጠል ጥረቱ ቀጥሏል ማለት ነው። በቀጣይነት የሰላም እሴት ግንባታዎች ይሰራሉ። የሰላም ምክር ቤት ከቤኒሻንጉል ክልል ጋር የሆነ በየቀበሌ በቤተሰብ እስከ ጎጥ ተወርዶ ለሰላምና ልማት አስተዋጽኦ በሚያደርጉበት ደረጃ እቅድ ወጥቶ በዝግጅት ገብተናል። የማቋቋም የሪሃብሊቴሽን ስራ ብዙ ሰው ተቋስሏል። የተቋሰለውን ማህበረሰብ ቁስሉን የማዳን ስራ የማገገም ስራ ግን በየደረጃው ከባለድርሻ አካላት ጋር የሆነ በቅንጅት ሁለቱም ክልሎች በርብርብ ከፍተኛ ስራ እየሰሩ ነው።
ወደ ቀያቸው የሚመለሱ አርሶ አደሮች የመኸር እርሻ ስራቸውን እንዲጀምሩ ግብዓቶች ለማሟላት ከግብርና ቢሮ አመራሮች ጋር ውይይት እናደርጋለን ብለዋል። በሃሮሊሙና ያሶ መካከል እየተሰራ ነው ያሉትን ጥርጊያ መንገድ በአበይትነት በማንሳት የሁለቱን ክልሎች አዋሳኝ ወረዳዎች በልማት የሚያስተሳስሩ የመሰረተ ልማት አውታሮች ይሰራሉ ሲሉ ለቪኦኤ ገልጸዋል። ከቤኒሻንጉል ጉሙዝ ክልል ተፈናቅለው በምስራቅና ምዕራብ ወለጋ ዞኖች ውስጥ ተጠልለው ከነበሩ 82,800 በላይ ዜጎች 66,600 የሚበልጡ ወደ መኖሪያ ቀያቸው ተመልሰዋል ሲሉ የኦሮሚያ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ለሀገር ውስጡ ዜና ዘጋቢ ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ተናግረዋል። ተጠልለውበት ከነበሩት 51 መጠለያ ጣቢያዎች ውስጥ 45ቱ ሙሉ በሙሉ መዘጋታቸውንም ጨምረው ለኤፍቢሲ ገልጸዋል። የሁለቱ ክልል አመራሮች ባለፈው ወር በአሶሳ ባካሄዱት ውይይት የተፈናቀሉ ዜጎችን ወደ ቤት ንብረታቸው ለመመለስ እንደሚሰሩ ማስታወቃቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ከያሶ።
አመሰግናለሁ ናኮርን ለያሶ ዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ቦይንግ 737 ማክስ 8 ጀቶች ብዙ ሕይወት ያጠፉ ሁለት አደጋዎችን ካደረሱ በኋላም መስሪያ ቤታቸው የበረራ ደህንነት ማረጋገጫ መስጠቱ ትክክል ነበር ሲሉ የዩናይትድ ስቴትስ አቪዬሽን ተጠባባቂ አስተዳዳሪ ዛሬ ተከላክለዋል። የሪቻርድ ግሪን ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
በዩናይትድ ስቴትስ የተወካዮች ምክር ቤት የትራንስፖርት ኮሚቴ ፊት ቀርበው ዛሬ ቃላቸውን የሰጡ የፌዴራል አቪዬሽን አስተዳደር ምክትል ኃላፊ ዳንኤል ኤልወል መስሪያ ቤታቸው የማብቃት ማረጋገጫ የሰጣቸውና በአይሮፕላን አምራቹ ኩባንያ ውስጥ የሚሰሩ ፈታሾች ስራቸውን የሚያከናውኑት እርሳቸው በዘረጉትና በሚመሩት አሰራር እንደሆነ ተናግረዋል። ያ አሰራር ደግሞ ጥሩና አስተማማኝ ነው ብለዋል ተጠባባቂ አስተዳዳሪው።
In my mind, if we have robust oversight and we have all
ጠንካራና የነቃ የጥቅም ግጭቶችና አላስፈላጊ ጫናዎችን መከላከል የሚችል አሰራር እንዳለን አምናለሁ።
ይሁን እንጂ በመስሪያ ቤቱ ታማኝነት ላይ ጥርጣሬ እንዳላቸው የገለጹ የትራንስፖርት ኮሚቴው አባላት የሆኑ ዴሞክራቶች ቅሬታ አሰምተዋል። የኢሊኖዩ ዴሞክራት እንደራሴ ዳንኤል ሊፕሲንግ አንዱ ናቸው።
This is not a legal proceeding here, and I know that we're in the early stages of the investigation of the crashes.
በርግጥ ይህ የህግ ወይም የፍርድ ሂደት አይደለም። ከጄቶቹ መውደቅ ጋር የተያዘው ምርመራና የማክስ የይለፍ ማረጋገጫ ጉዳይ ገና ጅምር ላይ ያለ መሆኑንም አውቃለሁ። ይሁን እንጂ ስለ ጄቶቹ ደህንነት የተሰጠው ማረጋገጫ አስመልክቶ እስካሁን የሰማነው ግን ችግር ያለበት ነው። የፌዴራሉ አቪዬሽን አስተዳደርና የአምራቾቹ ቀዳሚ መርህ መሆን ያለበት ደህንነት እንጂ ከፍተኛ ዋጋ ያለውን አውሮፕላን በፍጥነት ሰርቶ ማውጣት አይደለም።
በአምስት ወራት ልዩነት ኢንዶኔዥያና ኢትዮጵያ ውስጥ የወደቁት ሁለት ቦይንግ 737 ማክስ 8 ጄቶች የ346 ሰዎችን ሕይወት ቀስፈዋል። ሁለቱም አውሮፕላኖች አየር ላይ ሳሉ ወደፊት የሚገፋቸውና አፍንጫዎቻቸውን ቁልቁል የሚገፉ መሳሪያዎች የተገጠሙላቸው እንደነበሩ ተገልጿል። ሁለቱም ጄቶች ላይ የተሳሳቱ መረጃዎችን ያነበቡ መረጃዎች ቁልቁል ሲገፋቸው አብራሪዎቹ መልሰው ወደ አየር ለማንሳት ሲታገሉ እንደነበር የሚጠቁሙ እንቅስቃሴዎች ተመዝግበዋል። አብራሪዎቹ ያ ግፊት ሰጪ መሳሪያ ጀቶቻቸው ላይ መገጠሙን እንደማውቁና የበረራ መምሪያውም በቂ ማብራሪያ እንዳልነበረው ተገልጿል። ያ ስርዓት በአብራሪዎች መመሪያዎችና በበረራም ሰነዶች ውስጥ በተሻለ ግልጽነትና ዝርዝር መቀመጥ እንደነበረበት የፌደራሉ ሲቪል አቪዬሽን ተጠባባቂ አስተዳዳሪ ዳንኤል ኤልወል አምነዋል። የዩናይትድ ስቴትስ የፍትህ መስሪያ ቤት በቦይንግ ኩባንያ ላይ የወንጀል ምርመራ የከፈተ ሲሆን የተወካዮች ምክር ቤቱ ደግሞ በኩባንያውና በፌደራሉ የቁጥጥር ባለስልጣናት መካከል ያለውን ግንኙነት እየፈተሸ ነው።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን 3 ሰዓት ተኩል ሆኗል አዲስ አበባ ላይ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። ኦዲዮናውና voa.on.mobi ላይም ልታዳምጡን ትችላላችሁ። ከአፕ ስቶር እና ከፕሌይ ስቶር የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ካርል ስተርሊንግ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ ብላቸው ነች። የዜናና የትንታኔው ክፍለ ጊዜ ተጠናቋል። የዋናው ወደ ተከታዩ የምሽት ስርጭት ከማለፋችን በፊት የሰዓቱን አርዕስተ ዜና እናሰማችኋለን።
ካርቱም ውስጥ ትላንት ከጸጥታ ኃይሎች ጋር በተካሄደ ግጭት ቢያንስ 8 ሰዎች ከቆሰሉ በኋላ የሱዳን ገዢ ወታደራዊ ካውንስል ከሲቪል የተቃውሞ መሪዎች ጋር ሲያካሄድ የቆየውን ንግግር አቋርጧል። በተኩሱ ምክንያት ድርድሩ ለ72 ሰዓታት ተቋርጧል ሲሉ ጀነራል አብደል ፋታህ አልቡርሃን ዛሬ አስታውቀዋል። ካርቱም ውስጥ እንደ አውሮፓ አቆጣጠር ካለፈው ሚያዝያ 6 ቀን አንስቶ በብዙ ሺህ የሚቆጠሩ ሱዳናውያን የተቃውሞ ሰልፈኞች በመዲናይቱ የተከሏቸው የመንገድ መዝጊያ መሰናክሎች የጠብ መንስኤ ሆነዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሲጠበቅ የቆየውን የኢሚግሬሽን እቅድ ሀሳባቸውን ዛሬ ያስታውቃሉ ተብሎ ይጠበቃል። የእሳቸው እቅድ ከቤተሰብ ማገናኘትና ከሰብአዊ መለኪያዎች የራቀ ይሆናል ተብሏል። አንድ ከፍተኛ የዋይት ሀውስ ባለስልጣን ዛሬ ለጋዜጠኞች በሰጡት መግለጫ የትራምፕ የኢሚግሬሽን እቅድ ከፍተኛ ትምህርትና ክህሎት ባላቸው ላይ እንደሚያተኩር አስገንዝበዋል። በዩናይትድ ስቴትስና በሌሎችም አካባቢዎች ከሚገኙ የንግድ ተቋማት በ100 ሚሊዮን ዶላር የሚገመት ገንዘብ ለመስረቅ የሚያስችል የሶፍትዌር ፕሮግራም የሚጠቀም ዋናው መሰረቱ ምስራቅ አውሮፓ የሆነው የሳይበር የወንጀል መረብ እንደተበተነ ታውቋል።
አመሰግናለሁ አዳነች ለአርዕስተ ዜናው። የምሽቱን ስርጭት እያስተናገድን ያለነው አዳነች ፍስሐዬና ሰሎሞን አባተነን። ወደ ሁለተኛው አጋማሽ ዝግጅቶች ከማለፋችን በፊት የፕሮዲውሰር ግብዣ አለን። ግርማ ተፈራ ይህም አለለካ ግርማ ተፈራ ይህም አለለካ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የሐሙስ ግንቦት 8 2011 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። 9 ሰዓት ከ36 ደቂቃ ሆነውን አዲስ አበባ ላይ ወደ ተከታዩ የምሽቱ ዘገባ እናልፋለን።
አሁን ደግሞ አድማጮች ወደ ኬንያ እናመራለን። ስለ ደዳብ የስደተኞች መጠለያ ቀበሌ ዕጣ ፈንታ ለመወሰን ከኬንያ መንግስት ጋር በቅርብ እየሰራ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታውቋል። ኮሚሽነሩ ትላንት ባወጣው መግለጫ በመጠለያው ውስጥ እየኖሩ ሳለ ስደተኞቹ ዘላቂ መፍትሄ እየፈለግን መሆኑን አመልክቷል። ደዳብ የስደተኞች ሰፈር ውስጥ የሚኖሩ ስደተኞች የመጠለያው መዘጋት ወሬ በተነሳ ቁጥር በስጋት እንደሚጨነቁ ገልሞ ዳዊት ከናይሮቢ ያጠናቀረው ዘገባ ያመለክታል። ወደ ገልሞ ዳዊት ዘገባ እንዝለቅ።
ትላንት የተባበሩት መንግስታት የስደተኞች ጉዳይ ቢሮ የኬንያ ቅርንጫፍ በሰጠው መግለጫ በደዳብ ላሉ ስደተኞች መፍትሄ ለማፈላለግ ከኬንያ መንግስት ጋር በቅርበት እየሰራ መሆኑን ይፋ አድርጓል። ፈትያ አብድላ የዩኤንኤችሲአር ኬንያ ቅርንጫፍ ቢሮ ተወካይ ለጋዜጠኞች በሰጡት መልስ በደዳብ ላሉ ስደተኞች መፍትሄ እያፈላለግን ነን ብለዋል።
Solution lies in different strategy. One,
መፍትሄዎቹ የተለያዩ ናቸው። አንደኛው ስደተኞቹን በፍቃደኝነት ወደ ሀገራቸው መመለስ። በደዳብ የሚኖሩ ስደተኞች ብዙዎቹ የሶማሌ ዜጎች ናቸው። ይህ ፕሮግራም አሁንም እየሄደ ነው፣ በፍጹም በፍቃደኝነት ላይ የተመሰረተ ነው ሲሉም በየትኛው የሶማሌ ክፍል ሊመለሱ እንደሚፈልጉ አሳውቀውን ነው እንዲመለሱ የሚሆነው። በዚህ አመት 600 ስደተኞች በፍቃደኝነት ተመልሰዋል። ሁለተኛ በደዳብ ያሉና እስካሁን ያልተመዘገቡ ስደተኞችን ለመመዝገብ እያሰብን ነው። ሌላው ደግሞ ስደተኛ ሆነው ከአካባቢው ህብረተሰብ ጋር በጋብቻ የተዛመዱ አሉ። በቅርብ ደዳብ ሄጄ ስደተኛውና የአካባቢው ህብረተሰብ እንዴት አብረው እንደሚኖሩ ታዝቤያለሁ። በጣም ነው ተደጋግፈው እየኖሩ ያሉት። ተጋብተዋል፣ ተዋልደዋል። ልጆቻቸው 18 ዓመት ሲሞላቸው ምንድን ነው የሚደረገው? አንዱ ጥያቄ ይሄ ነው። ሌላው ደግሞ እነኚህን ስደተኞች ወደ ካኩማ ማዛወር ነው። ይህም በፈቃደኝነት ላይ የተመሰረተ ነው የሚሆነው። ምክንያቱም UNHCR በካኩማ ቢሮ አለው፣ ስደተኞችንም የሚረዳበት ፕሮግራም አለው።
እንደ አውሮፓውያን አቆጣጠር በ1992 የሶማሌ ስደተኞችን ለማስጠለል የተቋቋመው የደዳብ ካምፕ ለ29 ዓመታት በቦታው ቆይቷል። በመጠለያው ለሚኖሩ የሰብአዊ ድጋፍ የሚያቀርቡ የተባበሩት መንግስታት የስደተኞች ጉዳይ ቢሮ እንደሚለው ዛሬም በካምፑ ከተለያዩ አገሮች የተውጣጡ ከ280,000 በላይ ስደተኞች ይገኛሉ። ነገር ግን ካምፑን የሚያስተዳድረው የኬንያ መንግስት ደዳብ ለሀገሪቱ ደህንነት ስጋት ነው ሲል ከአንዴም ሁለቴ ሊዘጋ ውሳኔ አሳልፈዋል። በቅርቡም መጋቢት 21 2011 ዓ.ም የቶምሰን ሮይተርስ የዜና ወኪል ከዩኤንኤችሲአር አገኘው ብሎ ባሰራጨው ዜና የኬንያ መንግስት አሁንም ደዳብ ለሀገሪቱ ደህንነት አስጊ ነው ሲል በዚህ ዓመት አጋማሽ እንዲዘጋ ውሳኔ አሳልፈዋል ብለዋል። በደዳብ ያሉ የኢትዮጵያ ስደተኞች ተወካዮች እንደሚሉት በካምፑ ከ10,000 በላይ ትውልድ ኢትዮጵያውያን ስደተኞች ይገኛሉ። ከድራሚድ ለ12 ዓመታት በደዳብ ኖረዋል።
በአሁኑ ሰዓት እውነቱ በየጊዜው ነው ይሄ ነገር የተባለ ያለው። ባለፈው 2 ዓመት ነው 1 ዓመት በፊት እንደዚህ ተብለን ነበረ። ከ6 ወር በፊት ተነሱ ተብሎን የተነሱት ወደ ካልቢያ የሚባል ቦታ ሄደዋሉ። ወደ ካኩማ ኤሪያ ነው፣ እዛ ሄደዋሉ እና የተቀራ ነው እዚሁ አለን። እንደገና በሰሞኑ ደግሞ እንደዛው በ6 ወር ውስጥ ኢስ ኦገስት ባለው ጊዜ ውስጥ ሪፊጂ እንዲነሳ የሚል መግለጫ ውስጥ የኬንያ መንግስት በዛ ውስጥ እንግዲህ ሁላችንም በአሁኑ ሰዓት በሽብር ላይ ነው ያለ ነው ማለትም ሲል በቃ ተደነጋግረን ምናምን ነው ተቀምጠን ያለ ነው። ያው ግማሹ በቃ የምናደርገው ነገር አናውቅም። በእርግጥ ለምን ስል በየጊዜው ነው ይሄ ነገር የተከሰተ ያለው። አሁኑ ግን የመጨረሻ ስቴፕ ነው። አሁን ይነሱልኝ ብለዋል እና ኬንያ መንግስት የት እንደሚያደርገን የት እንደመወሰን እንጃ። ግማሹ ደግሞ የት እንሂድ ወደ ሌላ ሀገር መሄድ አስበን፣ ግን አንዳንድ ሰው ልጅ ያለው ምን ያለው እንግዲህ ግራ ገብቶት የሚሆነውን የጠበቅን ነው።
ውሳኔ ለማስተላለፍ የኬንያ መንግስት ወይም ድጋፍ ስጪ ድርጅቶች ስደተኞችን እያወያዩ ይሆን? ከድር ይመልሳል።
እንግዲህ በመሪዎች በኩል ደርሶናል። እኛን ሪፊጂን ምንም የሚያማክሩ ነገር የለም። በእርግጥ የእኛ መሪዎች የሚባሉት እንትኖች ኤክሽን መሪዎች የተለያዩ እነሱ ሰብስቦ ማለት ነው ቁርጡን እንደቆረጠ ነው ለዩኒቻ ራሱ እንደ ዱቢዳን የተነገረው። ከዛ በኋላ ውሳኔ ነው እና ሊነሳልኝ ይገባል የሚል ቁርጥ እንትን ነው ያስተላለፈው ማለት ነው። በስብሰባት ተነግረዋል ይሄ ነገር። ከዛ በኋላ ግን ምን እንደሚሆን ወይ መቼ የተባለበት ጊዜ እስከ ኦገስት የሚለው ነው። ከዛ በኋላ ምን እንደሚሆን እንግዲህ ቁጭ ብለን የጠበቅን ነው ያለ ነው።
ከድር እንደነገረኝ ከሶስት ወንድሞቹና ሁለት ከእህቶቹ ልጆች ጋር ነው ደዳቢፎ በሚባል ቦታ የተጠለሉት።
ኤጀንሲ ወዴት እንደሚወስደን ጠብቀን ነው ያለ ነው። ምክንያቱም ይሄ ቦታ አይሆንም ተነሱ ስንባል ማነሳት ነው። ግን ያው ግማሹ ደግሞ ይሄን የማይደግፍም አለ። በብዛት ልጆች ያላቸው አሉ እና ይሄ በጣም አስቸጋሪ ሁኔታ ነው። ግን ለማንኛውም ፈጣሪ እንዴት እንደሚያደርገን ያው ማየት ነው እንጂ እኛ አቅም የለን እኮ አምስት ሰዎች ነን ብያለሁ። እንዴት እንደሚያደርጉን በኤጀንሲ በኩል የጠበቅኩ ነው። ከዚህ ውጭ የሚያደርገው አቅምም የለኝም የትም የሄደው ነገር።
ምስስ ፈቲያ የኬንያ መንግስት በስድስት ወር ደዳብ መዘጋት አለበት የሚለውን መረጃ አስመልክተው በሰጡት መልስ ድርጅታቸው አሁንም ከሀገሩ መንግስት ጋር በቅርበት እየተነጋገረ ነው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አድማጮች አሁን ባህልና ማህበረሰብ ይቀርባል።
ታዛ አዲስ አበባ ላይ የምትታተም በስነ ጽሑፍና በባህል ላይ የምታተኩር መጽሔት ናት። የምሽቱ የባህልና ማኅበረሰብ ውይይት ትኩረት አደረግናት። የመጽሔቷ ምራሄ አርታኢያን የአዲስ አበባ ዩኒቨርሲቲው የጋዜጠኛነትና ኮሚኒኬሽንስ ትምህርት ቤት ዲን ኃላፊ ጋዜጠኛና ደራሲም ናቸው። ረዳት ፕሮፌሰር መኩሪያ መካሻ እንዲሁም ገጣሚና ጸሐፊ ተውኔት አለማየሁ ገብረ ሕይወት ናቸው። የባህልና ማኅበረሰብ አዘጋጅና አቅራቢ አሉላ ከበደ አወያይቷቸዋል። አሉላ የውይይታቸውን የመጀመሪያ ክፍል ይዞ ቀርቧል።
የታዛ መጽሔት መራሄ አርታኢዎች ረዳት ፕሮፌሰር መኩሪያ መካሻና አቶ አለማየሁ ገብረ ሕይወት በቅድሚያ ለጊዜያችሁ አመሰግናለሁ። ጊዜ ተሰጥቶ የተሰራባቸው መሆናቸው በሚያስታውቁ ጽሑፎች 20 እና 21 እትሞች ማሳተም ችላችኋል። እስኪ አስተዋውቁን። ታዛ እንዴት ተጠነሰሰች? እንዴት ተወጠነች? አብሯችሁ የሚሰሩ የስራ ባልደረቦቻችሁንም ድርሻ ጭምር። አለማየሁ ካንተ ልጀምር።
እሺ፣ ሀሳቡ ምንድን ነው? የስነ ጥበብ መጽሔት ብዙ የለም። እንደሆነ እኛ በምንፈልገው መንገድ አልነበረም እና ለምንድን ነው የማይኖር እያን እንነጋገር ነበር። ከዛ በአጋጣሚ ደግሞ መኩሪያ አለ ቁማይ በርጌ በማስተዳደር ስራ ላይ ነው ያለው እና ሙያውን እሱ ያስተዳድሩ ስራ አስኪያጅ እንዲሆን ያደረገ ይሄ ነው። በቃ አንድ የባህልና ስነ ጥበብ ላይ የሚያተኩር መጽሔት እንዴት አይኖርም? ማዘጋጀት አለብን። እኛ የምንችለውን እንችላለን። ከአቅም በላይ የሆኑ ደግሞ ብዙ ጓደኞቻችን አሉ፣ በመስኩ የተሰማሩ ብዙ ሰዎች እናውቃለን፣ ወዳጆቻችን አሉ እና መስራት አለብን ብለን የጀመርነው። ስንጀምረው ታሰበው ጊዜ ረጅም ጊዜ ወሰደ ዝግጅቱ ማለት ነው። ከጀመርነው በኋላ ግን እንዳይቋረጥ ለማድረግ ነው የሞከርነው። በእውነቱ በሂደቱ ላይ ብዙ ሰዎች ተባብረውናል። እውነት የአሜሪካን ሀገርም የሚኖሩ ፕሮፌሰር ጌታቸው ኃይል ያሉ ሀገር ውስጥም ደግሞ ዩኒቨርሲቲ ምሁራን፣ በተለያየ ሙያ መስክ የተሰማሩ በተለያዩ ዩኒቨርሲቲዎች ያሉ ባለሙያዎች እነሱም አምነውበት እየጻፉ ሲሄዱ ተነባቢነቱም እየጨመረ የእኛም የሙያ እርካታ ከስራው እርካታ እያገኘንበት መጣን እና ጥሩ ነው የሚል ግብረ መልስ የምናገኘው ነገር እያበረታታ መጣና አስቸጋሪም ከባድም ቢሆን በዚህ መንገድ እስካሁን ድረስ እንግዲህ ለ20 ወራት ሄዷል። አሁን የሚቀጥለው 21ኛው እየተዘጋጀ ነው። ምናልባት በሁለት ሳምንት ሶስት ሳምንት ውስጥ ደግሞ ይወጣል።
ግሩም፣ አመሰግናለሁ። አለማየሁ፣ አምደኞቻችሁ በራሳቸው ታዋቂዎች ናቸው። ፕሮፌሰር ጌታቸው ኃይሌን አለማየሁ ጠቅሷል። ተባባሪ ፕሮፌሰር አቦና ሻግሬ፣ ፕሮፌሰር ሽብሩ ተድላ፣ ዶክተር ባይለየኝ ጣሰው በየተሰማሩበት የሙያ መስክ እስከ ዛሬም በሰሯቸው ዳጎስ ያሉ ስራዎች የሚታወቁ ናቸው። በስነ ጽሁፍ ስራዎቻቸው የሚታወቁ በርካቶች አሉበት። ዝርዝሮቹን ሙሉን አልተወጣሁም። አቶ መኩሪያ፣ ወደ አንተ ልሻገር። አንተስ አጀማመራችሁን የመጣችሁበትን መንገድ እስኪ መልከት አድርገልን።
እንግዲህ አጀማመራችን ልክ ቅድም አሌክስ እንዳለው ነው። አንድ 5 ዓመት ያህል ወደ ኋላ ይሄዳል እና ለመጀመር ብዙ ነገሮችን ማሰብ ነበረብን። ሁለተኛው ነገር ደግሞ የሀገራችን ሁኔታ በጣም ያሳስበን ነበረ። ምክንያቱም ያለው ትውልድ ምን ያህል ባህሉን ያውቃል፣ ምን ያህል ስነ ጥበቡን ያውቃል? የሚሉ ጥያቄዎች በአእምሯችን በጣም ይመላለሱ ነበር እና የሀገሪቷም ወደፊት መጻኢ ሁኔታ ስጋት ውስጥ የነበረበት ጊዜ እና እንደው በአብዛኛው መንግስት ትኩረት ያደረገው ዝም ብሎ ፎቅ የመገንባት፣ መንገድ የመስራት፣ ህንጻ የማሳየት ጉዳይ ነበረ እና የሰውን አእምሮ የመለወጥ ታሪክ እንዲያውቅ ስነ ጥበብን አፕሪሺየት እንዲያደርግ የማድረግ ሁኔታ ስላልነበረ እስቲ ለምን በዚህ በኩል አንገባም እና አንድ እንደው የባህል የስነ ጥበብ መጽሔት አናዘጋጅም በሚል ነው የተጀመረው። ይኸው እንግዲህ እንደምታየው አንድ ሁለት አመት ሊሞላን ነው በዚህ ላይ ያዘጋጀን ነው እና መጽሔት ሲዘጋጅ እንደምታውቀው እውቀት ልምድ ያላቸው የተሻሉ ሰዎች ደግሞ ይህንን የባህልና የስነ ጥበብ ጉዳዮችን ሊያነሱ የሚችሉ ሰዎችን ማሰባሰብ ያስፈልግ ነበረ እና ቅድምም አንተ እንዳልከው እንደነ ፕሮፌሰር ጌታቸው ኃይሌ አይነት ሌሎችም ቅድም ያልተጠቀሱት በመምህርነት ደረጃ ያሉ እዛም እናንተ ጋር አሜሪካ ነገር የሚጽፉ ፊደል ሼቱ የመሳሰሉ ሰዎችን ማሰባሰብ ነበረብን። ያ ጊዜ ፈጅቶብናል። ሌላው እንደምታውቀው መጽሔትን ጋዜጣን መጀመር ኢትዮጵያ ውስጥ እጅግ በጣም አስቸጋሪ ስለነበረ እንዴት እንጀምር፣ እንዴት ስርጭቱን እናካሄድ፣ የህትመት ዋጋውን እንዴት እናደርግ፣ ማስታወቂያው እንዴት ይሁን፣ እንደዚህ የመሳሰሉ ነገሮች በጣም አስጨናቂ ነበሩ። ግን በብዙ ጸሐፍት እርዳታና እንደዚሁም ደግሞ መጽሔቷን በሚወዱ ሰዎች ማስታወቂያም እያገኘን እስካሁን ድረስ ለመቀጠል ችለናል።
መልካም አጀማመራችሁና መንገዳችሁን ካየን ዘለቄታውን የሚመለከቱ ይልቁንም ደግሞ የሙሉ ጊዜ ስራ ያላችሁ ሰዎች በዚህ መልኩ እንዲህ በርከት ያሉ ርዕሰ ጉዳዮችን የሚዳስስ መጽሔት ለረጅም ጊዜ ማዘጋጀት ያለበትን ፈተና የሚመለከተውን ወደ ኋላ እናነሳሳለን። እስኪ ወደ ይዘቱ እንግባ። ስነ ጥበብ፣ ፖለቲካ፣ ፍልስፍና፣ ቀልዳ ቀልድ ለዛዎችም የታከሉበት ደርዘ ብዙ ነው መጽሔታችሁ። ምናልባት የጸሐፊዎቻችሁም መሰረቶች ለዚህ ደግፈው ሊሆን ይችላል። በፖለቲካ ባህላችን ላይ ብንወያይስ ይላል አንድ ርዕሰ አንቀጻችሁ። መገዳደል የፖለቲካ ባህላችን አካል የሚል ሌላ ጥያቄ አዘል የምታነሱበት አለ። በፖለቲካ ላይ ብቻ ደጋግማችሁ የጻፋችኋቸውን ርዕሶች አያለሁኝ። የማይነካ በሚመስልበት ጊዜ ጭምር ነው የተጻፉትና ከለውጡ ቀደም ያለ ይመስለኛል። ከቅርብ ጊዜው ለውጥ ፖለቲካን ገፋ አድርጎ ነገር ግን መወያየትን በሚጋብዝ ደርዝ የተጻፉ ጽሑፎችን ተመልክቻለሁ። እስኪ እንነጋገር። በዚህ ያህል ጥልቀት ገፋ አድርጎ መጻፍስ እንደምን ተቻለ? በዋናነትስ ማን ነው አንባቢያችሁ? አለማየሁ።
እሺ፣ እንግዲህ መጽሔቱ እንዳየኸው እንደ ሞቶ ምንድነው መርህ ያደረግነው ታሪኩን ምንጩንና ባህሉን የማያውቅ ህዝብ ስር እንደሌለው ዛፍ ነው የሚለውን የማርከስ ጋርቬይን አፍሪካን አሜሪካዊ ማርከስ ጋርቬይን የጠቀስነው። ምክንያቱም ቅድም መኩሪያ እንደጠቀሰው ኢትዮጵያ አንድ ወቅት ላይ በጣም ወደ ጨለማ ይሄን ያለ የሚመስል ስሜት ነበረ እና ለምንድን ነው ይሄ ነገር የራሳችንን ታሪክን ካላወቅ ምንጭህን መነሻህን ካላወቅ መድረሻህን ማታውቅም ይባላል እና ይሄን መነሻ አድርገን የጀመረው እንደውም ስንጀምረው ትልቁ እንደ ካቨር ስቶሪ አድርገን የጀመርነው እኛ ባህል ስንል የፖለቲካ ባህልም አለ። ፖለቲካን እኛ ስለ አንድ ፓርቲ ወይም ስለ አንድ አገዛዝ ስለምን ሳይሆን የመነጋገርን የአስተዳደር ስርዓትን የአስተዳደር ባህልን እንዴት ነው የምናየው? የፖለቲካ ባህላችን የመገዳደል ነው፣ የመነጋገር አይደለም። ለምንድን ነው የመገዳደል ባህል የሆነው? እና እንዳልከው ቀደም አድርገን ነው የጀመርነው ይሄን ነገር ከለውጡ በፊት ነው። አንዳንድ ሰዎች እንዳውም ትንሽ የተዳፈራቸው አይመስላቸው ሁሉ ለማለት ብሏል። ይሄ ከዚህ በላይ የሀገር ጉዳይ የለም እና የፖለቲካ ጉዳይ ለምንድን ነው የመነጋገር ባህል የሌለ ነው? ስለዚህ ነው ከደቂቀ እስጢፋኖስ እስከ ዳግማዊ ቴዎድሮስ ከዛ እስከ አጼ ኃይለ ሥላሴ ደርግ ያለ በሂደቱ ያለፉትን መኢሶንን፣ የሀፓን፣ ህወሀትን የሰሩትን እና ያጠፉትን ጥፋት አንዳንዴ ደግሞ ምኞታቸውን እና መጨረሻው ምን ሆነ የሚለውን ነገር ለማሳየት ነው የሞከር ነው እና ባልሳሳት ስድስት ተከታታይ ክፍል በዚህ መንገድ አስኬድ እና እንደውም ሌላ የውይይት ፕሮግራም ነበር፣ ፖለቲከኞችም የዩኒቨርሲቲ ምሁራንም እንዲሳተፉበት የማድረግ የአንድ ጽሁፍ ላይ በተከታታይ እንሄድና አንድ የውይይት ፕሮግራም እናዘጋጃለን። ለምሳሌ መንግስቱ ለማ ጽሁፎች ከሄዱ በኋላ አንድ መድረክ አዘጋጀና በሳቸው ዙሪያ ተወያየን። ተማሪዎቻቸውን፣ አጋሮቻቸውን፣ የስራ ባልደረቦቻቸውን ሰብስበ ሁለተኛው ላይ ነበርና የሚተባበረ ሰው ግን ትንሽ ሆነው አገኘ ነው። እንግዲህ ያኔ ወቅቱ ሊሆን ይችላል አላውቅም፣ ግን መነጋገር አለብን መወያየት አለብን የሚል ነው አንዱ መንፈሱ። ስነ ጥበብን ይዘን በስነ ጥበብ መስክ ያለው ይኖራል፣ ድርሰት አለ፣ ፊልም አለ፣ ቲያትር፣ ሙዚቃ ይኖራልና ከቱሪዝም አንጻር ባህልን ማስተዋወቅና አንዳንድ አካባቢ ለምሳሌ ዜማ ስንጀምር ሃይማኖታዊ እንዳይሆኑ በሃይማኖት ውስጥ ያለ ቅርስ ባህል አለ እናያለን። ይሄ ደግሞ በክርስትና ብቻም በእስልምና ሃይማኖት ውስጥ ያሉ ነገሮችን እንዳስሳለን። ወደ ምዕራብ ኢትዮጵያም ሄደን አንዳንድ አካባቢዎችን ባህላቸውን ለማስተዋወቅ እንሞክራለን። ከዚህ በፊት ብዙ እድል ያላገኙ የሚባሉት በጥናት ላይ በተለይ ዶክተር ባይበየኝ ጣሰው ብዙ የጻፉላቸውን አካባቢ ብናይ ተረቶችን እና የእነሱን ባህል ይዞ የሚሄዱ ናቸው እና ያልታወቁትን የማስተዋወቅ ስራ እንሰራለን። ምክንያቱም የምንፈልጋትን ኢትዮጵያ የምናያት በዚህ መንገድ ሲሆን ነው ብለን የሁላችንም ኢትዮጵያ የምትሆነው የሁላችንን ባህል የሁላችንንም እምነት አስተሳሰብ መያዝ ስትችል ነው የሚል ነው። ይህን መንገድ
ከታዛ መጽሔት መርሃዊ አርታያን ከአዲስ አበባ ዩኒቨርሲቲው የጋዜጠኛነትና ኮሚኒኬሽንስ ትምህርት ቤት ኃላፊ ወይም ዲን እንዲሁም ረዳት ፕሮፌሰር መኩሪያ መካሻ እና ከገጣሚና ጸሐፌ ተውኔት አለማየሁ ገብረ ሕይወት ጋር የተጀመረው ውይይት አላበቃም። ሰፋ ያለው ክፍል ሳምንት ይቀርባል።
የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅና አቅራቢ ሰለሞን አባተ።
ሚያዝያ 26 2011 ዓመተ ምህረት ዋሽንግተን ዲሲ ላይ የዲሲ ፓስፖርት ክብረ በዓል ሆኖ ሲውል በከተማይቱ ውስጥ ያሉ ኤምባሲዎች ሁሉ በሮቻቸውን ለማንም እንግዳ ክፍት አድርገው ሲያስተናግዱ፣ ሰራተኞችና አምባሳደሮች ምክትሎቻቸውና ቆንሲሎቹ ከሰው ጋር ሲነጋገሩና ሲመካከሩ ሀገሮቻቸውን ሲያስተዋውቁ ውለዋል። በኢትዮጵያ ኤምባሲም የተገኘው ሰው ቁጥር እጅግ የበዛ ነበር። ከዓለም ዙሪያ ዋሽንግተን ዲሲ የሚገኙም ኢትዮጵያውያኑ የዩናይትድ ስቴትስ የኤሮኖቲክስና የጠፈር ኤጀንሲው ናሳ ሳይንቲስት ዶክተር ብሩክ ላቀው አንዱ ነበሩ። ዶክተር ብሩክ በማርስ ኪሪዮዚቲ ተልእኮ፣ በሳተርን ካሲኒ ተልእኮ፣ በጁፒተር ሉሲ ተልእኮ ላይ ቁልፍ ቦታ ካላቸው የናሳ ሳይንቲስቶች አንዱ ሲሆኑ በጎዳርድ የምርምር ማዕከል የፀሐይ ምህዋር ምርምር ክፍል ምክትል ዳይሬክተርም ናቸው። ከአምባሳደር ፍጹም አረጋ ጋር ሲጨዋወቱ አገኘኋቸውና አነጋገርኳቸው።
በቅድሚያ ዶክተር ብሩክ ላቀው ለዚህ ቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ።
እኔም አመሰግናለሁ እድሉ ስለተሰጠኝ።
በቅርቡ ወደ ኢትዮጵያ ሄደው ነበረ?
አንድ 6-7 ወር ነው እኮ ከሄድኩኝ።
ምን ታዘቡ ሄደው?
በጣም ብዙ ለውጥ ያለበት ሁኔታ ነው ኢትዮጵያ ውስጥ ያለው። ያው ዛሬም እንደምትታዘቡት ድሮ ኤምባሲው እዚህ በጣም ተቀባይ አልነበረም፣ ያስፈራ ነበረ ስንገባ። አሁን እንደ ቤታችን ገብተን ስለምንንቀሳቀስ ለውጡ እዚህም እያየ ነው ማለት ነው።
እርስዎን አይነት ሰዎች እዚህ ቦታ ላይ እንደዚህ በነጻነት ማግኘት
ዌልካሚንግ አልነበረም፣ ተቀባይነት አልነበረው ማለት ነው። ላይ ትልቅ ለውጥ ነው እና በሳይንስ እና በኤዱኬሽን በኩል እዛም የፖሊሲ ለውጦች እና የፖሊሲ ግምገማዎች እና ድራፍቶች እንዳሉ እገነዘባለሁ። እኔ እንግዲህ አስተማሪ አይደለሁም፣ ሪሰርቸር ነኝ። ከሪሰርቸርም ደግሞ አሁን የናሳን ሚሽኖች ማኔጅ የማድረግ ላይ ነው ያለው ስራው ላይ እና በዛ በኩል በጠፈር በኩል በተለይ ኢትዮጵያ ውስጥ እንደምታውቁት አሁን በሴፕቴምበር ከቻይና ሎንች የሚደረግ ሳተላይት አለ ለኢትዮጵያ። እሱ ትልቅ ቪዥናችንን የሚለጥጥ ነው። ዝም ብለን የኢትዮጵያን ችግር ይሄ ክልላዊ ሁሉን ነገር ጭቅጭቁን ትተን ወደ ሌላ እንድናስብ የሚያደርገን ስለሆነ ጥሩ ነው። በመሰረቱ
እናንተ ሳይንቲስቶቹ ትሳተፋላችሁ እዚህ ያላችሁ በእንደዚህ አይነት ፕሮጀክቶች ላይ?
ለጊዜው አልተሳተፍንም።
ወደፊት ማለት ነው ሀሳብ አላችሁ? በትምህርቱም በእንደዚህ አይነት የምርምር መስኮች
በተለይ እኛ እዚህ ልንረዳ ምንችለው ይመስለኛል። በፖሊሲ ደረጃ ላይ ትልልቁን በትልቁ ደረጃ ብዙ ተመክሮ ስላለን ለመርዳት እንችላለን ይመስለኛል። እና አሁን ይሄ ሀገር በጠፈር ምርምር ብቻ ወደ 19 ቢሊዮን ዶላርስ ነው የሚያወጣ እና ያንን ያህል አገሪቱ ዛሬ ለማውጣት አትችልም። እና ያንን ያለውን የተቆጠበ አቅም በምን መንገድ ነው የምንጠቀምበት እዛ ለመድረስ የሚለው ላይ በዛ በኩል ብዙ ነገሮች ማድረግ እንችላለን። ውይይቶች ማድረግ እንችላለን። የፖሊሲ ድራፍቱን ኮሜንት ማድረግ እንችላለን። እነዚህ ነገሮች በማድረግ በጣም ልንረዳ ምንችል ይመስለኛል።
የኢትዮጵያ ስፔስ ሳይንስ ኢንስቲትዩት ይችን መንኮራኩር ለማምጠቅ ሲያስብ ከእሷ ገቢም ጭምር ለማግኘት ነው። እንደው ለትርፍ ጊዜ ጉዳይ ወይም ለመመራመር ያህል ብቻ ያደረጉት አይመስለኝም። ኃላፊዎቹን ከዚህ በፊት ሳነጋገር ይህንንም ይላሉ እና ያነሱትን የዚህ የገንዘቡን የወጪውን ጉዳይ በራሱ እንዲሸፍን የማድረግ ስራ ሊሰራ
እንግዲህ ምንድን ነው ከምዕራባውያን ሀገር ጋር ጎሮች ጋር በሚሰራበት ጊዜ በተለይ ከዩናይትድ ስቴትስ ጋር ወጪውን በደንብ መተመን ይቻላል። አሁን እኛ መስሪያ ቤት የመንግስት ሰራተኛ ደሞዝ ሳይቀር አንድ ሚሽን ወደ ማርስ ወደ ሌላ ቦታ ሲሄድ የመንግስት ሰራተኛ ደሞዝ ሳይቀር የዛ ሚሽን ባጀት ውስጥ ይተመናል። ደንበኛውን ወጪ እናውቃለን ማለት ነው። አሁን በቻይና የሚመጠቀው እንደሰማሁት ከሆነ ወደ 8 ሚሊዮን ዶላር
እና በእኔ ግምት ሰብሲዳይዝድ ነው ማለት
6 ሚሊዮኑን የቻይና መንግስት
ነው። እና ይሄ እንግዲህ እርግጥ ቪዥናችንን አስተሳሰባችንን አርቀን ኢትዮጵያ ዘል ደርስላል ይችላል የሚለውን ቪዥናችንን የሚጠቅም ሆኖ ሳለ በወጪው አንጻር ፕላን ለማድረግ ግን ግልጽ አይደለም፣ አይረዳንም ማለት ነው። በጣም ግልጽ የሆነ በደንብ ወጪው በደንብ ሲታይ ለወደፊት ፕላን ለማድረግ እና በጠቅላላው ግን የስፔስ ፕሮግራሙ መንኮራኩር መስራቱ አንደኛ ሆኖ፣ ዋናው ዓላማ ግን ችሎታ ያለው ኢትዮጵያዊ ሳይንቲስቶች፣ ኢንጂነሮች በጠፈር ምርምር በኩል በጣም የሚሰሩ እነዛን ሰዎች ማፍራቱ ነው ጎል። ካርድዌሩ አይደል፣ እነሱ ናቸው የወደፊት ኩባንያዎቹን የሚመሰርቱት። ስፔስ ሪሌትድ ኮሚኒኬሽን፣ ኤርት ሳይንስ፣ ይህንን ክላይሜት ቼንጅ የአየር ብክለትን በተመለከተ የሚደረገውን ጥናት ሁሉ ያካሄዱም ከዛ ደግሞ የወጡ የራሳቸው ፕራይቬት ካምፓኒዎች ይሰራሉ። እነሱ ናቸው የወደፊቱን የቢዝነሱን ሞዴል የሚያስተካክሉ እገምታለሁ። እና ይመስለኛል ያወጡት ፖሊሲ ድራፍቱን ሳየው ካፓሲቲ ቢልዲንግ የሚለው ኢምፖርታንት ነው፣ ግን በዲቴይል መገለጽ አለበት እና ወጪው ላይ በተለይ ከአሁኑ ኢንፋሲስ መደረጉ ይጠቅማል እገምታለሁ።
ዶክተር ብሩክ ላቀው መቼም ሁልጊዜ ከኛ ጋር ነው ትርሶ ያሉት። በተለይ የተፈጥሮ አካባቢ ሳይንስና ህይወት ፕሮግራማችን ጠለቅ ባለ ሰፋ ባለ ሁኔታ እንደገና እየተዋቀረ ነው ያለው። በዛም ላይ ሰፋ አድርገን ደጋግመንም ለአድማጮቻችንን ለተመልካቾቻን እንጋብዝዎታለን። ዝግጅቱ አሁን እየተካሄደ ነው በኤምባሲ። ወደዛ ልመልሶ እርሶንም በጣም አመሰግናለሁ።
በጣም አመሰግናለሁ።
ከሳይንስ ነኩ ንግግሬ ልውጣና ወደ ተከታዩ የተፈጥሮ አካባቢ ጉዳይ ደግሞ ልውሰዳችሁ።
እጅግ የበለጸጉትና በኢንዱስትሪም የናጠጡት ሀገሮች በሚሊዮኖች ቶኖች የሚቆጠሩ የፕላስቲክ ተረፈ ምርት ቆሻሻና ውድቅዳቂ ወደ ምስራቅ እስያ ሀገሮች እያሻገሩ ናቸው የሚል ዘገባ መውጣቱን ለንደን ላይ ያለው ባልደረባዬ ሄንሪ ሪጅዌል ዘግቧል። በዚህ ሁኔታ ታዲያ ያንን ሁሉ ቆሻሻ መልሶ ወደ ሥራ ለማስገባት የሚደረገው የክለሳና የእደሳ ጥረት በዚያ የካብታሞቹ ውድቅዳቂ ተውጦ ሙሉ ቀጠና እጅግ ለተንሰራፋ የአካባቢ ብክለት እየተጋለጠ መሆኑን ግሪንፒስ የሚባለው የተፈጥሮ አካባቢ ደህንነት ተሟጋች ድርጅት አስጠንቅቋል፣ አስገንዝቧል። ባለጠጎቹ ስለ ቆሻሻ አሰባሰብ የዳበረ ሥርዓት እንዳላቸው ኮራ ብለው ሲናገሩ፣ ያ ሁሉ የፕላስቲክ ቆሻሻ ታዲያ መልሶ እንዲሠራ፣ እንዲቃጠል፣ እንዲቀበር ወይም እንዲያው እንዲጣል ባሕር ተሻግሮ የሚላክባቸው ሀገሮች ምድሩም ውቅያኖሱም እየጎደፈ እያደፈና እየተበከለ ነው። በግሪን ፒስ አባባል እጅግ ተመራጩ አማራጭ እነዚያን አገልግሎት ላይ የዋሉ ማሸጊያዎች፣ መቅጃዎች፣ መጠቀሚያዎች፣ መጠቅለያዎች የመሳሰሉ ቁሳቁስ ተመልሰው ወደ አገልግሎት ሊገቡ የሚችሉበትን ሁኔታ ማሳለጥ ሳይሆን የፕላስቲክ ምርትና አጠቃቀምን በድፍን ዓለም ግዙፍ በሆነና ትርጉም ባለው መጠን መቁረጥ፣ መቀነስና ማስወገድ ነው የግሪን ፒስ ብርቱ ምክር። ይህ ጉዳይ ኢትዮጵያን አፍሪካንም ይመለከት ይሆን? ለዛሬ ጊዜው በማብቃቱ ሄንሪ ሪጅዌልን እዚህ ላይ ላመስግንና ዝርዝር ዘገባውን በቀጣይ ዝግጅት ይዤላችሁ መለሳለሁ። ጤና ይስጥልኝ።
አሁን ደግሞ ከመሰነባበታችን በፊት አጠራጠር ያሉ መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 28 ብር ከ70 ሳንቲም ተመንዝሯል ዛሬ። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሠረት ነገ አዲስ አበባ ከፊል ዝናባማ ትሆናለች። ከፍተኛ ሙቀቱ 27 ዝቅተኛው 14 ዲግሪ ሴልሽየስ ይሆናል። ዛሬ ልክ የዛሬ 78 ዓመት የፋሽስት ጣሊያን ጦር አምባላጌ ላይ እጁን ሰጠ ኦሮማይ። ዛሬ የዛሬ 156 ዓመት ደግሞ አብርሃም ሊንከንን የተኩት የዩናይትድ ስቴትስ 17ኛው ፕሬዚደንት አንድሩ ጆንሰን ከሥልጣን ተወግደው እንዲከሰሱ ወይም ኢምፒች እንዲደረጉ የቀረበባቸው የተወካዮች ምክር ቤቱ ክርክር ተቋጨ። ፕሬዚደንት ጆንሰን በአንድ ድምፅ ተረፉ። ለጠቅላላ እውቀቶ ያህል በአራት ዓመት የቴክኒክ ትምህርት ላይ ላላችሁ በዘንድሮ የቴክኖሎጂ ምጥቀትና የእድገት ፍጥነት ሦስተኛ ዓመት ላይ ስትደርሱ አንደኛ ዓመት ከተማራችሁት ግማሹ ዕውቀት አርጅቶ በአዲስ ተተክቷል። ይታደስ።
ጮች ለምሽቱ ያሰናደናቸው ዝግጅቶች ተጠናቀዋል።
በዋና አዘጋጇ በትዝታ በላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዳኝ ፍሳሐየነን አብራችሁን ስላመሻችሁ እናመሰግናለን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።